ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ጀምረ ዛሬ ምሽት የዩኤስ አፍሪካ መሪዎች ጉባኤን የሚመለከት የዓለም ዋንጫ ጉዳዮችን የሚያካትት እንዲሁም ደግሞ ሌሎች ጉዳዮች የተካተቱበት ስርጭት ይዘንላችሁ መጥተናል። በመስተንግዶ ሀብታሙ ስዩም፣ በምስልና ድምፅ ቅንብሩ ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። ወደ ያዝንላችሁ የመጀመሪያ መሰናዶ እንሻገር። ቪኦኤ ከአሜሪካ ድምፅ ወደ እናንተ የሚደርስ ወጣቶች ላይ የሚያተኩር መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀዳሚው ዝግጅት ስንሻገር ኤጁኬሽን ካን ኖት ዌይት የተሰኘ ተቋም ከኖርዌይ ዓለም አቀፍ ልማት ሚኒስቴር ጋር በመሆን በኢትዮጵያ የሚያካሄዱት የጋራ ተልእኮ 3.6 ሚሊዮን ህጻናትን ከትምህርት ገበታቸው እንዲርቁ ያደረጋቸው ከፍተኛ የትምህርት ቀውስ ትኩረት እንዲያገኝ ማድረጉ ተሰምቷል። ይሄ ኢትዮጵያን አሁን ያጋጠማት ባለፉት አስርት ዓመታት ካየቻቸው ሁሉ አስከፊ የሰብአዊ ቀውሶች መካከል አንዱ እንደሆነም ተገልጿል። አሶሺየትድ ፕሬስ ያዘጋጀውን ዘገባ ስመኝሽ ቆየ በመቀጠል ታሰማናለች።
ኤዱኬሽን ካኖት ዌይት ወይም ትምህርት መቆየት አይችልም የተሰኘው ተቋም ከኖርዌይ ዓለም አቀፍ ልማት ሚኒስቴር ጋር በጥምረት በኢትዮጵያ ያካሄዱት ከፍተኛ ደረጃ ጉብኝት በግጭት፣ በአየር ንብረት ለውጥ፣ በምግብ እጦትና በመፈናቀል ምክንያት ህጻናት ላይ ተደራራቢ ጉዳት በደረሰባቸው አካባቢዎች ያለውን የትምህርት ፍላጎት ገምግመዋል። በተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ መረጃ መሰረት በእነዚህ አስቸኳይ አደጋዎች ምክንያት በኢትዮጵያ ከትምህርት ገበታ የራቁ ህጻናት ቁጥር ባለፉት 6 ወራት ብቻ ከ3.1 ሚሊዮን ወደ 3.6 ሚሊዮን ከፍ ብሏል። በቅርቡ በአፋር፣ አማራና ትግራይ ክልሎች የተካሄደው ግጭት ቤተሰቦችን ከቤት ንብረታቸው አፈናቅሏል። በኦሮሚያ አንዳንድ አካባቢዎች እየቀጠለ ያለው ሁከትም ለተጨማሪ ሰላማዊ ዜጎች መፈናቀል ምክንያት እየሆነ ነው። ላለፉት 4 አስርት ዓመታት ያልታየው አስከፊ ድርቅ 12.6 ሚሊዮን ህጻናትን ጨምሮ 24.1 ሚሊዮን ሰዎችን ለጉዳት በመዳረጉም ሁኔታውን የከፋ አድርጎታል። በሶማሌ ክልል በተከሰተው ድርቅ ብቻ ከ1 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን የዓለም ምግብ ፕሮግራም ባወጣው መረጃ መሰረት በመላ ሀገሪቱ 20 ሚሊዮን ሰዎች የምግብ እርዳታ ያስፈልጋቸዋል። የጥምረቱ ልዑካን ቡድን በኢትዮጵያ ባካሄደው ጉብኝት የተሳተፉት የኖርዌይ ዓለም አቀፍ ልማት ሚኒስትር አንቢት ቲቨንሪም በኤዱኬሽን ካኖት ዌይት ተቋም የከፍተኛ ደረጃ የፋይናንስ ኮንፈረንስ ዳይሬክተር እና የትምህርት ዋና ኃላፊ የሆኑት ግራም ላንግ፣ የሴቭ ዘ ችልድረን ኖርዌይ ዋና ስራ አስፈጻሚ ብሪጅት ላንግ እና ሌሎችም አጋር ድርጅቶች በኦሮሚያና በሶማሌ ክልሎች ባሉ ግጭቶች ጉዳት ከደረሰባቸው ህጻናትና ታዳጊዎች ጋር ተገናኝተዋል። በተጨማሪም ልዑካን ቡድኑ ኤዱኬሽን ካኖት ዌይት ለትምህርት ባደረገው አጠቃላይ የገንዘብ ድጋፍና ዩኒሴፍ፣ ሴቭ ዘ ችልድረን እና ሌሎች የሀገር ውስጥ አጋሮች ለመንግስት በሚያደርጉት አጋዥነት ተጠቃሚ የሆኑ ትምህርት ቤቶችንና ማህበረሰቦችን ጎብኝተዋል። ጉብኝቱን ተከትሎ ንግግር ያደረጉት የኖርዌይ ዓለም አቀፍ ልማት ሚኒስትር አንቢት ቲቨንሪም እየተደረጉ ያሉ ድጋፎች እያመጡ ያሉትን ለውጥ ማስተዋላቸውን ገልጸዋል።
We have just visited a school in the Somali region of Ethiopia.
በኢትዮጵያ የሶማሌ ክልል የሚገኝ አንድ ትምህርት ቤት ጎብኝተናል። ይሄ ትምህርት ቤት ከ2 ዓመታት በፊት በግጭት ምክንያት ወድሞ ነበር። አሁን ግን እንደገና ተገንብቷል። ይህ አካባቢ በ40 ዓመታት ውስጥ ያልታየ ድርቅ ውስጥ እያለፈ ነው። በትምህርት ቤቱ ውስጥ የተወሰኑ ወላጆችን አግኝተን አናግረን ነበር። እናም ያሉን ነገር ህፃናቱ ከብቶቻቸውን እንዲጠብቁላቸው ከትምህርት ቤት እንደሚያስቀሯቸው ነው። አሁን ግን የትምህርት ቤት ምገባ በመጀመሩ ህፃናቱ ወደ ትምህርት ቤት መጥተው ጤናማ ምግብ ሲያገኙ ወላጆች ልጆቻቸውን ወደ ትምህርት ቤት መላክ የተሻለ አማራጭ መሆኑ ይገባቸዋል።
ቲቨንሪ ማከለው የትምህርት ቤት ምገባ በትምህርት ስርዓቱ ላይ እያሳደረ ያለው ለውጥ ከፍተኛ መሆኑን አጽንኦት ሰጥተው ገልጸዋል።
So a healthy meal
ጤናማ ምግብ ከትምህርት ጋር አብሮ መሰጠቱ የመቋቋም አቅም የመገንቢያ ለችግር በጣም ተጋላጭ የሆኑ ሰዎችን የምግብ ዋስትና ማረጋጋጫና የአካባቢ ማህበረሰቦችን የመገንቢያ መንገድ ነው።
የብዙ አመት መርሃ ግብሩ በሶስት አመታት ውስጥ ከ250,000 በላይ ለጥቃት ተጋላጭ ልጃገረዶችና ወንዶች ልጆችን በትምህርት ቤት መገባ፣ ስነ ልቦናዊ ድጋፍ፣ የመምህራን ስልጠና፣ የትምህርት ቤት ቁሳቁሶች፣ የስርዓተ ጾታ ለውጥ አቀራረቦችና የትምህርት ቤት መገልገያዎች ግንባታና እደሳ ተጠቃሚ አድርጓል። የማህበረሰብ ንቅናቄ ጥረቶች፣ የወላጅና መምህራን ማህበራትና የህፃናት ክበቦችም የትምህርት ቤት አስተዳደሩ ቁልፍ ውጤቶችን እንዲያስመዘግብና የመማር ማስተማሩን ሂደት በማሻሻል ድጋፍ አድርገዋል። የሴቭ ዘ ቺልድረን ኖርዌይ ዋና ስራ አስፈጻሚ ብሪጅት ላንግ ድጋፉ ያመጣ ያለውን ለውጥ ማየት በመቻላቸው ደስታቸውን ገልጸዋል።
ለበርካታ አመታት በዘለቀ ግጭት፣ ድርቅና ባልተረጋጋ ሁኔታ ውስጥ በርካታ የሀገር ውስጥ ተፈናቃዮች በከፍተኛ ችግር ውስጥ እያለፉ ባሉበት ወቅት ይህንን የጋራ ፕሮጀክት በመስራታችንና ህጻናት መሆን የሚችሉበት፣ ለመማር ደህንነታቸው የሚጠበቅበት፣ ምግብ የሚያገኙበት፣ ጓደኛ የሚያፈሩበትና የተወሰነ የተረጋጋ ነገር በህይወታቸው እንዲኖር የሚያስችል እንደዚህ ያለ ትምህርት ቤት መፍጠር በመቻላችን ደስተኛ ነኝ። ከEducation Can't Wait፣ ከSave the Children እና ከUNICEF ጋር አብሬ የዚህ ፕሮጀክት አካል በመሆኔ ኩራት ይሰማኛል። አመሰግናለሁም።
በኤዱኬሽን ካንት ዌይት ተቋም የትምህርት ዋና ኃላፊ የሆኑት ግራም ላንግ በበኩላቸው በትምህርት ቤቶች ውስጥ የምግብ ምገባ መኖሩ በተለይ አሁን የሚታየውን የምግብ እጥረት ችግር ለመቅረፍ እንደሚያግዝ አስረድተዋል።
One of the biggest crises at the moment is the food insecurity, which is
one of the ከሚታዩ ከፍተኛ ቀውሶች አንዱ በድርቁ ምክንያት የተከሰተው የምግብ ዋስትና እጦት ነው። በዚህ ምክንያት ህፃናቱ ወደ ትምህርት ቤት እንዲመጡና ጥለውም እንዳይወጡ ካደረጋቸው ነገር ዋናው የትምህርት ቤት ምገባው ነው። ዛሬ ያየነው ለልጆች የመመገቢያ ስፍራ ለማቅረብ ማህበረሰቡ ያደረገውን ከፍተኛ ጥረት ነው። ለልጆች ምግብ በማቅረብ ወደዚህ እንዲመጡና እንዲቆዩ ማድረግ፣ ይህ ደግሞ በዚህ በአስከፊ ግጭትና ድርቅ ምክንያት ከደረሰው ቀውስ እንዲወጡ የወደፊት እድል ይሰጣቸዋል።
በተለይ አዲስ ሴት ተማሪዎች ምዝገባና ትምርታቸውን የሚያቋርጡ ህጻናት ቁጥርን በከፍተኛ ሁኔታ የተሻሻለ ሲሆን በEducation Cannot Wait ድጋፍ የሚደረግላቸው አንዳንድ ትምርት ቤቶች የመዘገቧቸው አዲስ ተማሪዎች ቁጥር እስከ 4 ጥፍ እንደሚደርስ ገልጿል። EducationCannot Wait በተባበሩት መንግስታት ድርጅት ዓለም አቀፍ የድንገተኛ ጊዜ የትምርት ፈንድ ሲሆን በኢትዮጵያ እስካሁን 55 ሚሊዮን የአሜሪካን ዶላር የሚያወጣ የትምርት ገንዘብ ድጋፍ አድርጓል። የኢትዮጵያ መንግስትን ለመደገፍ UNHCR፣ UNICEF፣ Save the Children እና የሀገር ውስጥ አጋሮች በጋራ የሚያደርጓቸው ጥረቶች ትምርት ቤቶችን መገንባት፣ በትምርት ቤቶች ውስጥ ምግቦችን ማቅረብና በሀገሪቱ የተከሰቱ በርካታ ቀውሶች ምክንያት የተጎዱ ልጃገረዶችና ወንዶች ህጻናት ሁለንተናዊ የትምርት ድጋፍ እንዲያገኙ ማድረግን ያካትታል። ህጻናት ለረጅም ጊዜ ከትምህርት ርቀው ከቆዩ በኋላ ወደ ትምህርታቸው እንዲመለሱ የሚያግዟቸው እንደ የስርዓተ ጾታ ክበቦች፣ የአካባቢ ክበቦች፣ የስነ ልቦና ማህበራዊ ድጋፍና የፍጥነት ትምህርት ቤቶች ያሉ የፈጠራ ተነሳሽነቶችም ጠንካራ ውጤቶችን እያመጡ ነው።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን እንዲሁም ደግሞ መተላለፉን ይቀጥላል። የአፍሪካን አህጉርና የዩናይትድ ስቴትስን ግንኙነት ለማጠናከር ለጋራ ችግሮች መፍትሄ ለማመላከት ያለመው ዩኤስ አፍሪካ መሪዎች ጉባኤ በትናንትናው ዕለት በዋሽንግተን ዲሲ ከተማ ተጀምሯል። ወደ 50 የሚጠጉ የአፍሪካ መሪዎች የተገኙበት ጉባኤ ተጓዳኝ ጉባኤዎችና ምክክሮች ናቸው በትናንትናው ዕለት የተከናወኑ። በትናንትናው ዕለት የተከናወኑትን አንዳንድ ጉዳዮችን በወፍ በረር ለመቃኘት ያክል እኔና ስመኝሽ የቆየ አጭር መሰናዶ አዘጋጅተናል። ወደ እሱ እንሻገር። እንደምንላችኋል አድማጮቻችን፣ እንዲሁም ተመልካቾቻችን፣ እኔና ባልደረባዬ ስመኝሽ የቆየ በአሁኑ ሰዓት የምንገኘው በዩናይትድ ስቴትስ የአፍሪካ መሪዎች ጉባኤ ላይ ነው። እዚህ ከጀርባችን የምታዩት ደግሞ የዜና አገልግሎት ሰራተኞችና ጋዜጠኞች ጉባኤውን የሚከታተሉበት ልዩ ክፍል ነው። ከዚህ ሁነን እስካሁን ድረስ በነበሩት የጉባኤ ቆይታዎች ውስጥ የተነሱ ቁም ነገሮችን ልናጋራችሁ ወድናል። ዛሬ ሁለት እንግዲህ አራት አካባቢ ጉባኤዎች ናቸው ጉን ለጉን ሲካሄዱ የነበረው። ዋናው ጉባኤ ነገር የሚጀምረው በእርግጥ ከዛ መካከል በአንከር ውስጥ ተከታታያቸው የነበሩ የተወሰኑ መድረኮች ነበሩ። ስለነሱ ጠቅለል ያለውን ለአድማጮች ብታጋሪልን።
እንግዲህ እንዳልከው በነገ ሁለት ነው ዋናው የአሜሪካ ፕሬዚዳንት ጆ ባይደን ንግግር ያደርጉበታል ተብሎ የሚጠበቀው ስብሰባ የሚደረገው። ሆኖም በዛሬ ሁለት በጉንዮሽ የተለያዩ ጉዳዮችን ያነሱ ስብሰባዎች ሲካሄዱ ነበር። የአፍሪካ እና የዲያስፖራ ወጣት መሪዎች መድረክ፣ የአረንጓዴ ኢኮኖሚን የሚያበረታታና የአየር ንብረት ለውጥን ለመዋጋት የሲቪክ ማህበራት ሚና ምን ይመስላል የሚል፣ እንዲሁም ደግሞ እኔ የተከታተልኩት በዋናነት የዩናይትድ ስቴትስና የአፍሪካ ጠፈር መድረኮችን፣ እነዚህን የመሳሰሉ ጉዳዮች ተነስተዋል። እኔ ወደ ተካፈልኩት ወዳልከው ስናልፍ ይሄ መድረክ እንግዲህ ዩናይትድ ስቴትስ በ2025 ሰውን በድጋሚ ወደ ጨረቃ ለመላክ በዝግጅት ላይ ትገኛለች እና በዚህ ለዚህ ፕሮግራም የሚሆን አርሜቲስ የተሰኘ የፕሮግራም አላት። ይሄ የዓለም ሀገራቶች ስምምነት ከዩናይትድ ስቴትስ ጋር የሚፈጽሙበት ፕሮግራም ነው። እንግዲህ ዛሬ በተካሄደው መድረክ ላይ ሩዋንዳና ናይጄሪያ የዚህ የአርሜቲስ ስምምነት በመፈጸም ፕሮግራሙን በይፋ ተቀላቅለዋል። በዚህ መድረክ ላይ የሩዋንዳው ፕሬዚዳንት ፖል ካጋሜ ንግግር አድርገው ነበር። እሳቸው እንዳሉት በጠፈር ዙሪያ የሚደረጉ ምርምሮች በጣም ወሳኝ ናቸው። በተለይ ዓለም አሁን ባለችበት የተለያዩ ቀውሶችን ለመፍታት እንዲሁም ደግሞ የእርሻ ምርቶችን ለማሳደግ፣ የአየር ንብረትን ለመዋጋት እነዚህ ምርምሮችና ጥናቶች በጣም አስፈላጊ መሆናቸውን አስምረውበታል። ሌላው በመድረኩ ላይ የነበሩት የካሜሩን ፕሬዚዳንት ፖል ቢያ ናቸው። እሳቸውም እንዲሁ በተለይ ከዩናይትድ ስቴትስ ጋር በጠፈር ዙሪያ ግንኙነትን ማጠናከር የአህጉሪቱን የወደፊት እጣ ፈንታ እንዲሁም የእድገት ሁኔታ የሚወስን ነው የሚል መልእክት አስተላልፏል። የናይጄሪያ ሚኒስትር እንዲሁም የናሳ ዋና አስተዳዳሪ፣ የአሜሪካ ምክትል የውጭ ጉዳይ ሚኒስትርም በመድረኩ ላይ ተገኝተው በጠፈር ዙሪያ እና በቴክኖሎጂ ዙሪያ ከአፍሪካ ሀገራት ጋር ትብብር ማድረግ ምን አይነት ሚና ሊኖረው እንደሚችል የራሳቸውን መልእክቶች አስተላልፈዋል። ሀብታሙ
በጣም አመሰግናለሁ ስመኝሽ። አንቺ እንግዲህ በቴክኖሎጂውና በአካባቢ ጥበቃ በሚመለከቱ ጉዳዮች ላይ የተነሱ ሀሳቦችን ጠቅለል አድርገሽ ገልጸሻል። እኔ ስከታተለው የነበረው አድማጮችም ተመልካቾችም ምናልባት በቪኦኤ ገጽም ላይ በቀጥታ ሲተላለፍ ነበረ የአፍሪካ እና ዲያስፖራ ወጣት መሪዎች ጉባኤ ወይም ስብሰባ የተባለውን ነበረ። ለሶስት ቀናት በሚደረገው በዚህ ጉባኤ ውስጥ እንደ አንድ ቁልፍ መድረክ ተደርጎ የሚታሰብ ነው። ይህንን መድረክ የከፈቱት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ የሆኑት አንቶኒ ብሊንከን ናቸው። እሳቸው እንግዲህ ዩናይትድ ስቴትስ ከሳህራ በታች ያሉ ሀገራትን በሚመለከት ያረቀቀችው ስትራቴጂ አለ። ያ ስትራቴጂ ሳካ ዘንድ በቁልፍነት ካስቀመጧቸው ጉዳዮች መካከል አንዱ የአፍሪካን ዲያስፖራ ተሳትፎ ነው። ያንን ለማጠንከር ታስቦ ይሄ ስብሰባና ይሄ ጉባኤ እንደተካሄደ ነው የጠቆሙት። ከሁለት ሚሊዮን በላይ የአፍሪካ ስደተኞች ናቸው ዩናይትድ ስቴትስ ውስጥ የሚኖሩ። እነዚህ ደግሞ በእጅጉ የተማሩትና በተለያዩ ዩናይትድ ስቴትስን በሚጠቅሙ ስራዎች ውስጥ እየተሳተፉ እንደሆነ ከዚህ በፊት የነበሩ መዛግብቶች ያሳያሉ። በዩናይትድ ስቴትስና በአፍሪካ ሀገር ውስጥ ያለውን ግንኙነት ለማጠንከር ሚናቸውን ከፍ ለማድረግ መደረግ ስላለባቸው ጉዳዮች ነው ዛሬ ሲመከርና ንግግር ሲደረግ የነበረው። ብሊንከን ዩናይትድ ስቴትስ ወጣት አፍሪካውያን ችሎታቸውንና ታታሪነታቸውን ለአህጉሪቱም ብሎም ለዩናይትድ ስቴትስ እንዲያበረክቱ የሚያደርጉ መርሃ ግብሮች እንደምትደግፍ ከዚህ በፊት የጀመረቻቸው ያሊን የመሰሉ እንዲሁም ደግሞ የሴት ወጣት ስራ ፈጣሪዎችን መርሃ ግብሮች መጥቀስ ይቻላል። እነሱን የመሰሉትን ተጨማሪ ሰዎች ይሳተፉ ዘንድ ገንዘብ ወይም መዋለ ንዋይ ማፍሰስ እንደምትቀጥል ይፋ አድርገዋል። ከዛ በኋላ የተለያዩ የአፍሪካ ሀገር መሪዎች እንዲሁም ደግሞ እዚህ በዩናይትድ ስቴትስ ውስጥም ደግሞ ትልቅ የሚባሉ ባለስልጣናት ንግግር አድርገዋል። ከፕሬዚደንቱ መካከል አንዱ ጆርጅ ዊሃ የላይቤሪያ ፕሬዚደንት ናቸው። የአፍሪካ ዲያስፖራ ወጣቶች ተሳትፎ ያለውን እርባና ተናግረዋል። እንዲሁም ደግሞ አገራቸው እንደዚህ ያሉ እንቅስቃሴዎችን ለመደገፍ የምታደርገውን ሂደትም ጠቀስ አድርገዋል። በአጠቃላይ ታዋቂ የሆኑ የአፍሪካ ደም ያለባቸው ኢድሪስ ኤልባ የመሰለው ኢቮን ኦርጂን የመሰለው ደግሞ ኮሜዲያን
እንዲሁም ከሙዚቀኞቹ ደግሞ ፋሊፖፕ የኮንጎ ታዋቂ ሙዚቀኛ ነው ተገኝቷል። ከፖለቲከኞች ኤሊያን ኦማር እነሱም በተለያየ ጉንዮሽ መድረኮች አሉ። እንደሚታወቀው ጉባኤዎች የተለያየ ጉባኤ ስላሉ በዛ ውስጥ ያሉ ሐሳቦቻቸውን እየተካፈሉ ይገኛሉ። መሰል ጉዳዮች እየተንሸራሸሩ ነው። በሌሎች ዝግጅቶች ተመለሰን በርካቶች ምናነሳ ይመስለኛል።
በአጠቃላይ ዋናው የጉባኤ ዋናው ዓላማ በአፍሪካና በዩናይትድ ስቴትስ መካከል ያለውን ግንኙነት ማጠናከር እንዲሁም በአፍሪካ ውስጥ ያሉ ችግሮችን ለመቅረፍ የሚቻልባቸው መንገዶች ላይ መወያየት ነው። ስለሆነም የሰላም፣ የአስተዳደር፣ የደህንነት ጉዳዮች፣ የትምህርት፣ የጤና ጉዳዮችም በዚህ ጉባኤ ላይ የሚነሱ ሀሳቦች ናቸው። በነገው ዕለት የአሜሪካ ፕሬዚዳንት ጆ ባይደን የሚያደርጉትን ንግግር ጨምሮ እነዚህ የተለያዩ የሚነሱ ሀሳቦች እየተከታተለን እኛም ለአድማጮችና ለተመልካቾች ማድረሳችንን እንቀጥላለን።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አድማጮቻችን እንዲሁም ደግሞ በማህበራዊ አውታሮቻችን ላይ ያላችሁ ተመልካቾቻችን፣ በመቀጠል የካታር ዓለም ዋንጫን የሚመለከቱ የተወሰኑ መረጃዎችን ወደምናጋራበት መሰናዶ እንሻገራለን። የካታሩ የዓለም ዋንጫ የግማሽ ፍጻሜ ጨዋታዎች በትናንትናው ዕለት ተጀምረዋል። የሁለት ጊዜ የዓለም ዋንጫ አሸናፊ አርጀንቲናና ክሮኤሺያ በትናንትናው ዕለት በሉሴል ስታዲየም ተገናኝተው ተጫውተዋል። አርጀንቲና 3-0 ድል አድርጋለች። ሊዮኔል ሜሲ በፍጹም ቅጣት ምት የመጀመሪያውን ጎል ካስቆጠረ በኋላ ጁሊያን አልቫሬዝ ሁለት ጎሎችን በማከታተል አርጀንቲናን ለመጨረሻው የዋንጫ ጨዋታ እንድትሸጋገር ለማድረግ ችለዋል። የአርጀንቲና ቡድን መሪ ሊዮኔል ሜሲ ይህ የዓለም ዋንጫ የመጨረሻው እንደሚሆን ማረጋገጡን በዚሁ አጋጣሚ ሮይተርስ ዘግቧል። ዛሬ ምሽት ሌላ የሚጠበቅ የግማሽ ፍጻሜ ጨዋታ አለ። የአፍሪካ አህጉር የወክለችው ሞሮኮ እንዲሁም የሁለት ጊዜ የዓለም ዋንጫ አሸናፊ ፈረንሳይ ናቸው የሚጫወቱት። ለዋንጫ ለማለፍ ስፖርታዊውን ፍልሚያ ያደርጋሉ ተብሎ ይጠበቃል። ወደ ግማሽ ፍጻሜ በማለፍ ታሪክ የሰራችው ሞሮኮና ፈረንሳይ ጨዋታቸው ውጥረት የታጀበበት እንደሚሆን ተጠብቋል። አመላካች መረጃዎችም እየወጡ ነው። ፈረንሳይ ውስጥ በሚገኙ ደጋፊዎችና የሞሮኮ ደጋፊዎች መካከል ድንገት ጠብ ከተፈጠረ በሚል የሀገሪቱ ፖሊሶች እንደሚሰማሩ ተነግረዋል። ወደ 10,000 ያክል ፖሊሶች በፓሪስና አካባቢዋ እንደሚሰማሩ ሮይተርስ ዘግቧል። ሞሮኮ ፖርቹጋልን ባሸነፈችበት ቀን በከተማው የተፈጠረ ግርግር ለማብረድ የፈረንሳይ ፖሊስ አስለቃሽ ጋዝ እንደተጠቀመ ይታወሳል። ጨዋታው በኢትዮጵያ አቆጣጠር ከምሽቱ 4 ሰዓት ላይ በአልባይት ስታዲየም ነው የሚደረገው። ማን የሚያሸንፍ ይመስላችኋል? አስተያየታችሁን በማህበራዊ መገናኛ አውታሮቻችን ላይ እንድትሰጡን እንጋብዛለን። በመቀጠል ወደ ሌሎች ዝግጅቶቻችን ደግሞ እንሻገራለን። ወደ ሌላኛው ዝግጅታችን ስንሻገር አዲስ አበባ ላይ ከአንድ ዓመት ተኩል በፊት በጥቂት ወጣቶች የተጀመረው እሁድ ጠዋትን ሳይክል በመጋለብ የማሳለፍ ባህል እየተስፋፋ መጥቷል። እግረ መንገድ የተሰኘው የብስክሌት ማህበረሰብ ከመቶ በላይ ወጣቶችን የሚያሳትፍ ሲሆን ከዚህ ውስጥ ግን ከሶስት የማይበልጡ ሴቶች ብቻ እንደነበሩ የቡድኑ አጋር መስራች ኤፍሬም በቀለ ይናገራል። ይህን ችግር ለመቅረፍ በቅርቡ 16 ሴቶችን ትችያለሽ በተሰኘ መርሃ ግብር ለማካተት ጥረት ተጀምሯል። ኤደን ገረመው ኤፍሬምንና ከአሰልጣኞች መካከል አንዷን አነጋግራለች።
ሳይክል ትችያለሽ በመስከረም 2015 ዓ.ም እግረ መንገድ የሳይክል ማህበረሰብና ለም ከተማ በተሰኙ ተቋም አጋርነት የተጀመረ መርሃ ግብር ነው። ከተጀመረ 2 ዓመት ሊሞላው ጥቂት ጊዜ በቀሩት የእግረ መንገድ ማህበረሰብ በየሳምንቱ እሁድ ጠዋት በአዲስ አበባ ጎዳናዎች ላይ ሳይክል በመንዳት መጓዝ፣ የተለያዩ ትስስሮችን ማካሄድን የመሳሰሉ ዓላማዎችን የያዘ ነው። ይሁን እንጂ በዚህ ቡድን ውስጥ ያሉ ሴቶች ቁጥር 3 ብቻ መሆኑ ሳይክል ትችያለሽ እንዲጀመር አድርጓል ይላል የእግረ መንገድ አጋር መስራች ኤፍሬም በቀለ።
ሳይክል ትችያለሽ ከለም ከተማ ከተባለ ከሌላ እዚሁ ሀገር በቀል ከሆነ ነን ፕሮፊት ኦርጋናይዜሽን ጋር ሆነ የምንሰራው አዲስ ፕሮጀክት ነው። ሳይክል ትችላለች። ያው ስሙ እንደሚናገረው ሳይክል የምንለው ባይስክል እንደመግለጽ ነው። በተለምዶ ሳይክል ስለሚባል ሰው ስለሚያውቀው እዚህ ሀገር ኢትዮጵያ ውስጥ ትችላለች ደግሞ የምንለው ያው ከዚህ በፊት እግረ መንገድ የሚያደርጋቸው አክቲቪቲዎች አሉ ከሳይክል ጋር የተገናኙ። እዛ ላይ የነበሩን ሁለት ወይም ሶስት ብቻ ሴቶች ናቸው። ከሁለት መቶ በላይ ሜምበሮች አሉ፣ ግን በጣም መንገድ ላይ ሳይክል የሚሄዱት እነሱ ብቻ ሁለት ብቻ ነበሩ። ና ጥያቄዎች እየጠየቅን ነበር፣ ለምንድነው ሴቶች ቁጥራቸው ያነሰው ከሚል እና የተነገሩን አንዳንድ ነገሮች ነበሩ። ለምሳሌ ሳይክል ትሬኒንግ ወይም ደግሞ ሳይክል አለመቻላቸው ፍላጎት ኖራቸውም ያን ሳይክል ትሬኒንግ አለማግኘታቸው ወይም ደግሞ ሳይክል ትሬኒንግ የሚያገኝበት ቦታ ብዙ አመቺ እንዳልሆነ ከነሱ ካላቸው ርቀት ቦታ እና የተለያዩ ምክንያቶች ምክንያት አመቺ እንዳልሆነ የነገር ነገር ነበር። እንዲሁም ያው በተለይ መሀል ሀገር አዲስ አበባ ላይ ብዙ አክሴፕታንስ የለም፣ ብዙ ተቀባይነት የለውም። ስለዚህ ሳይክል መጥታ ወደ ስራ ስትሄድ ወይም ደግሞ ከዛ ስትሄድ ብዙ የተለመደ ነገር አይደለም። ስለዚህ እነዚህ ነበር ያገኘናቸው መልሶች። እዚህ የተነሳ ነው ምንድነው ሳይክል ብናሰለጥናቸው ብለን ፐብሊክሊ ኢቭን አናውንስ አላደረግንም፣ ግን ለምናውቃቸው ሰዎች ብቻ ላክን ጠይቅ ነገር እና ወዲያው ወደ 20 የሚሆኑ ልጆች ተመዘገቡ፣ ሴቶች፣ ወጣት ሴቶች ተመዘገቡ። ከዛ በኋላ እነሱን በየእሁድ ውጭ ላይ የሚዘጉ መንገዶች አሉ፣ ለሳይክል እና ለእግረኛ አክቲቪቲ የሚሆኑ መንገዶች፣ መንገድ ለሰው የተባለ አክቲቪቲ አለ። እዛ ላይ ማሰልጠን ጀመርን ማለት ነው። እነዛ ልጆች ወደ 16 የሚሆኑት እንግዲህ ሳይክል ትችያለሽ ጆይን አድርገው መሰልጠን ጀመሩ ማለት የዛሬ ሁለት ወር አካባቢ።
ኤፍሬም ለዚህ መርሃ ግብር መሳካት በማህበራዊ ድረገጽ ላይ ጎፈንድሚ በመክፈት ሳይክሎች እንዲገዙና በዛ ስልጠና እንዲጀመሩ መደረጉንም ይገልጻል። ይህ ስልጠና ታዲያ የሴቶችን በራስ መተማመን የሚያጎለብትም ነው ይላል።
ወደ 9 የሚሆኑ ሳይክሎች ከዛ ከለም ከተማ እነሱን ሳይክል አመጡ። ከዛ በኋላ ይህን ስራ ጀመርም ማለት ነው። ለየሳምንት ለስድስት ሳምንት የሰለጠኑት የሳምንት ጧጧት ይመጣሉ። እዛ ቦታ ላይ የተዘጉ መንገዶች ላይ በጣም ለመማር ጉጉት ነበራቸው። እንግዲህ ቦታውን ሴፍ አድርገን አጥረ ነው በስንሳ የነበሩ አሰልጣኞች ደግሞ እንደዚህ ቮለንቲር ወይም ደግሞ በጎ ፈቃደኞች መጥተው ያሰለጥኑ ነበር። እንግዲህ ትሬኒንጉ ሳይክል መለማመድ፣ የዚህ ከሆነ የሳይክል ስልጠና፣ ከዛ ሴፍቲ እና ደግሞ ሜንቴናንስ ወይም ደግሞ ሳይክልን መጠገን መንገድ ላይ ይበላሽባቸው እንዴት መጠገን ይችላሉ። ሴፍቲ የምንለው ደግሞ የሄልሜት የመንገድ ላይ ህጎች ወይም ሮድ ሴፍቲ የምንለዋለን። እነሱም ኦሬንት አደረግናቸው። ለስድስት ሳምንት ያልሰለጠኑ ለመጀመሪያ ጊዜ ነው። አብዛኞቹ ወደ 14 የሚሆኑት ከተመረቁት ከ16 ውስጥ 14 የሚሆኑት ሳይክል ነድተው አያውቁም ከዚህ በፊት ማለት ነው። ሳይክል ተለማመዱ። ሁሉም በሚገርም ሁኔታ ሶስተኛ ሳምንት ላይ ብቻቸውን መንዳት ጀመሩ። እዛ ቦታ ላይ 14ኛ ሳምንት ላይ ሁሉም ሴቶች መንዳት ጀመሩ ሳይክል። 5ኛ ሳምንት ላይ ከዛ ከተከለለው ከተዘጋው መንገድ አጅበናቸው ከኛ ግሩፕ ከዛ መንገድ ግሩፕ ጋር አጅበናቸው ከተማ ወጥተን የመንገድ ላይ ህጉን እያከበሩ ለመጀመሪያ ጊዜ ከተማ ላይ መኪኖችን፣ ሌሎችም አክቲቪቲዎች፣ ሌሎችም ትራፊክ ባለበት መንገድ ዞርን ከተማ መጥተን ወደ ቦታው ተመለስን። የመጨረሻው ቀን ደግሞ የተለያዩ ሌሎች ተጨማሪ ሴፍቲ እና የሜንቴናንስ የሰጠናቸው። አሁን ደግሞ ከትላንትና ወዲያ እሁድ ዕለት ፕሮግራም አደረግን። ሁሉም ተመረቁ። እንዲሁም ከመቶ በላይ አዲስ አበባ ውስጥ ሳይክል የሚሄዱ ሰዎች ወይም ደግሞ ሳይክሊስቶች መጥተው አጅበዋቸው እንዲሁም ሌሎች ስቴክሆልደሮች ከመንግስት ሌሎች ኖንፕሮፊት መጥተው አፕሪሼት አድርገዋቸው ግራጁዌሽኑ ተደረገ። በጣም ደማቅ ፕሮግራም ነበር።
ወይዘሮ አሊስ ፓሮናኪያን በሳይክል ትችያለሽ መርሃ ግብር ከመጀመሪያዎቹ ሰልጣኞች መካከል አንዷ ናቸው። ይህ ስልጠና በራሴ የራስ መተማመኔን እንዳጎለብት እንዲሁም ደግሞ ክብደት እንድቀንስ አግዞኛል ይላሉ።
በዚህ ቡድን ልመጣ የቻልኩት አጋጣሚ የእግረ መንገድ ፌስቡክ ሳይት ላይ ማስታወቂያውን አየሁኝ እና በጣም ብዙ ዘመናት አልፎኛል ሳይክል ከነዳ ላይክ በጣም ህፃን ሆኜ ማለት ነው 12-13 ሆኜ እና ሳስበው የተሳን ነው ፕላስ ለጤናም ጥሩ ነው ኪሎ ለመቀነስም ይረዳኛል ብዬ አሰብኩኝ እና እንደዛ በማሰብ ጆይን አረኩ። የእውነት ለመናገር ላይክ የተወሰነ ፐርስፔክቲቭ ቀይሮኛል። ለምሳሌ በራሴ ኮንፊደንስ በተወሰነ ቢልድ አድርጎልኛል። በፊት በጣም ነበር የምተኛው እሁድ ጠዋት። አሁን እሁድ ጠዋት ጠዋትን ትሬኒንጉ ከጀመረ ጀምሮ ማለት ነው ወደ ትሬኒንጉ ለመሄድ በጣም በጉጉት ነው የሚሄደው እና የተወሰነ ላይክ መተኛቱ ጥቅም እንደሌለው እና ጠዋት ተነስቼ ምንም አይነት ኤክሰርሳይዝ ብሰራ ይጠቅመኛል የሚለው ፐርስፔክቲቭ አለኝ። በጣም በበጎ መንገድ ጥቅም ያገኘሁት ብዬ ማለት እችላለሁ።
ወይዘሮ አሊስ በተለይም ደግሞ በአዲስ አበባ ውስጥ ሴት ልጅ ሳይክል ስትነዳ አለመለመዱ ሴቶችን ሳይክል እንዳይደፍሩ ያደረገን ይላሉ።
ሳይክል ይችላለች ያው እየሰለጠኑ የሚወጡት ሴቶች ራሳቸው አሰልጣኝ ይሆናሉ። በእኛ ብቻ እንዳይሆን በሌላ አካባቢያቸው ስልጠናም እንዲሰጡ የተለያዩ ቦታዎች ላይ ሴቶች ትሬኒንጉን እንዲወስዱ ሴቶችን ብቻ የምናሰለጥንበት ምክንያት ያው እንዳልኩሽ ነው። መንገድ ላይ ያሉት የሴቶች ቁጥር ሳይክል የሚሉ ቁጥር በጣም ትንሽ ነው። መንገዱ ደግሞ ያው የህፃናትን የአዛውንትን የወጣቶችን ነው፣ የወንድም የሴትን ነው። የሁሉም ስለሆነ መንገድ ላይ ወጥተው እንዲያስተዋውቁ ግሩፕ ኖሯቸው ደግሞ በተለያየ ጊዜ ሳይክልን ከስፖርት እንቅስቃሴ ጀምረው ሳይክልን ደግሞ አሁን እየተሰሩ ያሉ እንግዲህ የተጨመሩ አዳዲስ መንገዶች አሉ። ለሳይክል ብቻ የሚሆኑ ወይም ሳይክል ሌን የሳይክል መንገዶች ብቻ እየተጨመሩ ናቸው ያሉት። አሁን ደግሞ በቅርቡ የሳይክል ሼሪንግ ወይም ባይስክል ሼሪንግ ወይም ደግሞ ሳይክሊንግ የመጋራት ፕሮጀክቶች ከከንቲባዋ ቢሮ እስከ ስቴዲየም እስከ መስቀል አደባባይ ድረስ ሊጀመር ነው። ይሄ ለማንም ሰው ክፍት ነው። እነዚህም ፕሮቴክትድ በሆኑ ወይም ደግሞ ከመኪና ጋር ባልተገናኘ ከእግረኛ ጋር ባልተገናኘ በሳይክል መንገዱ ጀመር ናቸው። እነዚህ ከስፖርት ብቻ ሳይሆን ከስፖርት ባለፈ ለቀን ተቀን እንቅስቃሴ ለስራም ለትምህርት ለሚሄዱ ሰዎች እንግዲህ እንደምታውቀው ጋዝ ዋጋ በጣም ጨምረዋል። መንገዶች በጣም እየጠበቡ ነው። መኪና ዋጋ መገዛ በጣም ጨምረዋል። ትክክለኛው መንገድ ደግሞ በሳይክል ከተሰራ ሰዎች ወደ ስራ የሚሄዱበት አጋጣሚ የሚፈጠር ነው። ስለዚህ ነው የምናዘጋጃቸው ማለት ነው። ሴቶች ወደ ስራም ወደ የሚፈልጉበት ቦታ ላይ አማራጭ ትራንስፖርት አላቸው። ደግሞ መንገዱንም ሁኔታ መጠቀም ይችላሉ ማለት ነው እና አካባቢውን ጋር የተስማማ ነው። ወጪም በጣም ቆጣቢ ነው። እንዲሁም ደግሞ ሴቶችንም ኤምፓወር የሚያደርግ ነው። በአጠቃላይ አክቲቪቲ ሆነ ወደዛ እንዲያድጉ ነው እንግዲህ የሚመስበው የሳይክል ትችላለች ትሬኒንግ ማለት ነው።
ኤፍሬም በቀጣይ የእግረ መንገድ ማህበረሰብ ስለያዛቸው እቅዶች እንዲያጋራል።
ኮሜንቶች በቃ በጣም የተለያዩ ኮሜንቶች ነው የምትሰሚው። አንዳንዱ ያበረታታሻል፣ አንዳንዱ እባክሽ ይልሻል፣ አንዳንዱ ነው የማይሆን የሚደብር አይነት ኮሜንቶች ይሰጥሻል። ሴት ሆነሽ ማለት ነው። ኢቨን ለጠሎን ከመንገድ ላይ ከራስሽ ከምታውቂ ሰዎችም ኢቨን ፖዚቲቭ ነገርን ላትሰሚ ትችያለሽ። እባክሽ አይነት ነገር ማለት ነው። አዲስ አበባ ውስጥ ሌሎቹ ክልል እንደተለመደው ያህል አልተለመደም፣ ገና ይቀራል። አሁን ባህር ዳር ብትሄጂ ቀሚስ ለብሳ አበሻ ቀሚስ ላለብሳ ልትነዳ ትችላለች። በጣም ኖርማል ነው፣ ለአይንም ተለምዷል። እኛ ጋር ግን ሴት ልጅ ኢቨን ባይስክል ላይ ስትታይ ፍጥጥ ብሎ ነው ነው ወደ ሴት ያች ሴት ባኪ የመጣች ነው አይነት ነገር እንደ ሴቶች ባስ ሲነዱ አሁን ብርቅ እንደሚሆነው ማለት ነው። አይ ቲንክ አሁን ይሄ ኢኒሽቲቭ ለዚህ ግንዛቤ ለመፍጠር ጥሩ ሀሳብ ይመስለኛል። ለምን ሞር በታየ ቁጥር ሞር ነው ለአይን የሚለመደው አንድ ነገር ኖርማል የሚመስለው ሞር ሲታይ ነው። ሞር ሴቶች ባይሲክል ላይ ሲታዩ በከተማ ውስጥ ኧረ ሴቶችም ለካ ጀምረዋል ምናምን የሚል ለአይን ይለመዳል። ስለዚህ ሴቶችን ነው ማበረታታት የሚያስፈልገው።
የእግረ መንገድ የሳይክሊንግ ማህበረሰብ አጋር መስራች ኤፍሬም በቀለ በሳይክል ትችያለሽ ሁለተኛ ዙር ስልጠና ወደ 50 የሚደርሱ ሴቶች መመዝገባቸውንና እነኚህ ስልጠናዎች እንደሚቀጥሉም ጠቁሟል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ።
ጣቢያው የአሜሪካ ድምፅ ስታዳምጡት የቆያችሁ ደግሞ ጋቢና ቪኦኤ በመስተንግዶ ሀብታም ስዩም፣ በድምፅና በምስል ቅንብሩ ኤልያስ አስመር አብረናችሁ አምሽተናል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።